ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የዛሬ ቅዳሜ ግንቦት 6 2014 ዓ.ም ምህረት ምሽት ፕሮግራማችን ጀመረ።
ህዝቡ እየተራበ እየተቸገረ ነው ያለው። ሰላም ከፍተኛ ጥላቻም እየሰደረበት ነው። ከዚህም አልፎ የኢትዮጵያ ህዝብ ለምን ዝም አለ የሚልም ቅሬታ አለው።
ከአዳማ ቀጥሎ ያለው ሰፊ ቁጥር የሚይዝ ማዕከላዊ መጋዘን ትግራይ ነው ያለው። ከትግራይ የኢትዮጵያ መንግስት በወጣበት ጊዜ ሁሉ ወገኖች የሚረዱበት የእህል ክምችት እንዳለ እናውቃለን። የኮምቦልቻና በደሴ ዙሪያ ወረራ በተፈጸመ ጊዜ 110,000 ኩንታል ነው ከኮምቦልቻ መጋዘን።
በመጀመሪያ የሰማችኋቸው ዶክተር አትንኩት መዝገቡ የትግራይ ክልል የገጠር ልማት ቢሮ ኃላፊ ናቸው። ቀጥሎ የተሰሙት ደግሞ አቶ ደበበ ዘውዴ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር ናቸው። ስለ ትግራይ ክልል የእርዳታ አቅርቦት ዘገባ ይዘናል። ሌሎችም በርከት ያሉ ቅንብሮች አሉን። ምሽቱን የማስተናግዳችሁ ቆንጂት ታዬ ነኝ። ከዓለም ዙሪያ የተጠናቀሩ ዜናዎች እናስቀድማለን። መልካም ምሽት።
ጤናስጥልኛ አድማጮች እንደምን አምሽታችኋል? ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የጊኒ ወታደራዊ ጁንታ የተቃውሞ ሰልፎችን ከለከለ። በአሁኑ ሰዓት ጊኒን እያስተዳደረ የሚገኘው ወታደራዊ ጁንታ ከሶስት አመት በኋላ ስልጣን ለሲቪል መንግስት እንደሚያስረክብ ካስታወቀ በኋላ ማናቸውንም አይነት ፖለቲካዊ ተቃውሞች በሀገሪቱ እንዳይከሄድ ከልክሏል። የሀገሪቱ ብሔራዊ የልማትና የሰላማዊ ሰልፍ ትዕይንት ኮሚቴ በተቀመጠው የጊዜ ሰሌዳ መሰረት ሽግግር እንዳይከሄድ የሚያግዱና የህብረተሰቡን ሰላም የሚያውኩ ሰልፎች የምርጫ ወቅት ደርሶ የቅስቀሳ ዘመቻዎች እስኪጀመሩ ድረስ ታግደዋል ሲል ትላንት አርብ ባወጣው መግለጫ አስታውቋል። መግለጫው አክሎም ለሁሉም የፖለቲካና የማህበረሰብ አንቂዎች ከዚህ እንዲታቀቡ ጥሪ ያቀረበ ሲሆን ይህንን መመሪያ መተግበር በማይችሉ ላይም ህጋዊ እርምጃ እንደሚወስድ አስታውቋል። የምዕራብ አፍሪካ ትብብር ሀገራት ከመፈንቅለ መንግስቱ በኋላ ጊኒን ከአባልነት አስወጥተዋታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የቡርኪና ፋሶ፣ ማሊና ጊኒ ወታደራዊ አመራሮች ስልጣን ለሲቪል መሪዎች እንዲያስተላልፉ ጥሪ አድርገዋል። ፍልስጤም አሜሪካዊት ጋዜጠኛ ሽራን አቡ አክሌህ አስክሬንን ተሸክመው ይጓዙ የነበሩ ሰዎች ላይ ድብደባ ባደረሱ የእስራኤል ፖሊሶች ላይ ዩናይትድ ስቴትስ እና የአውሮፓ ህብረት ዓለም አቀፍ ተቃውሞ አደረጉ። የእስራኤል ፖሊሶች ባደረጉት ድብደባ የጋዜጠኛዋ አስክሬን ሊወድቅ ነበር። ታዋቂዋ የአልጀዚራ ጋዜጠኛ በዌስት ባንክ ከተገደለች ከሁለት ቀናት በኋላ ትላንት አርብ የቀብር ስነ ስርዓቷን ለመታደም በኢየሩሳሌም ጥንታዊ ከተማ እጅግ ብዙ ሰዎች ተገኝተዋል። በቴሌቪዥን የተላለፉ ምስሎች እንደሚያሳዩት ከሆነ ፖሊስ ከለቀስተኞቹ የፍልስጤም ባንዲራን ለመቀማት ሲሞክርና አስክሬን የተሸከሙ ሰዎችን በቆመጥ ሲመታ የታየ ሲሆን በዚህ የተነሳም የአስክሬን ሳጥኑ ከእጃቸው አምልጦ ሊወድቅ ሲል ታይቷል። ዩናይትድ ስቴትስ ሁኔታው እጅግ የሚረብሽ ስትል፣ የአውሮፓ ህብረት ደግሞ ፖሊሶቹ በተጠቀሙት አላስፈላጊ ጉልበት ተደናግጫለሁ ብሏል። በሁኔታው በቦታው የነበሩ 33 ሰዎች ሲጎዱ ሌሎች 6 ሰዎች ደግሞ ወደ ሆስፒታል መግባታቸውን የኢየሩሳሌም ቀይ ጨረቃ አስታውቋል። የቡድን 7 አባል ሀገራት የሩሲያ የስንዴ ጦርነትን ለማሸነፍ የምጣኔ ሀብት ጫና ማሳደራቸውን ቀጥለዋል። የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች በዛሬው ዕለት ባደረጉት ስብሰባ ሩሲያ በምጣኔ ሀብትና በፖለቲካ ገለልተኛ እንድትሆን ለማድረግ ቃል ገብተዋል። የጀርመን የውጭ ጉዳይ ሚኒስትር የስንዴ ጦርነት ሲሉ የጠሩትና በሩሲያ የተደቀነባቸውን ጦርነት ለማሸነፍ አባል ሀገራቱ ለዩክሬን እያደረጉት ያሉትን የጦር መሳሪያ ድጋፍ በሰፊው እንደሚቀጥሉ ገልጸዋል። በባልቲክ ባህር ላይ በሚገኝ መዝናኛ የተገናኙት የብሪታንያ፣ ካናዳ፣ ፈረንሳይ፣ ጣሊያን፣ ጃፓን፣ ዩናይትድ ስቴትስ ሚኒስትሮችና የአውሮፓ ህብረት አስፈላጊ እስከሆነ ድረስ የመሳሪያ ልገሳው እንደሚቀጥል ገልጸዋል። ከዚህ በተጨማሪም የሩሲያን ምጣኔ ሀብት ለመጉዳትና ፑቲን በምርጫ የገቡበትን ጦርነት ለማስቆም በሩሲያ ባለሀብቶች ላይ ተጨማሪ ማዕቀቦችን እንደሚጥሉም አስታውቀዋል። በአውሮፓ ህብረት የውጭ ፖሊሲ ኃላፊ የሆኑት ጆሴፍ ቦሬል ከጋዜጠኞች ጋር ባደረጉት ቆይታ የተኩስ አቁም ለማድረግ ለማድረግ ምንም አይነት ዲፕሎማሲያዊ ተነሳሽነት የለም ያሉ ሲሆን አያይዘውም ቭላድሚር ፑቲን ለሁሉም ሰው ጦርነቱን ማቆም አልሻም ብሏል ሲሉ ተናግረዋል። አድማጮች የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። በሌላ የተያዘ ዜና ቭላድሚር ፑቲን የፊንላንድ ኔቶን መቀላቀል ስህተት ይሆናል አሉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ለፊንላንዱ አቻቸው ፊንላንድ የሰሜን አትላንቲክ የቃል ኪዳን አባል ሀገራት ኔቶን ከተቀላቀለች ስህተት እንደሚሆን መናገራቸውን ከክሬምሊን የወጣ መግለጫ አስታውቋል። የሁለቱ ሀገራት መሪዎች ትላንት በስልክ ተገናኝተው ተነጋግረዋል። በሌላ በኩል በተመሳሳይ ሰዓት የዩናይትድ ስቴትስ የአናሳዎች መሪ ሚች መካነል የሪፐብሊካን ልዑክን እየመሩ በዩክሬን ጉብኝት በማድረግ ላይ ይገኛሉ። ቮልዲሚር ዘለንስኪ ይሄ ጉብኝት አሜሪካ ዩክሬንን ለመደገፍ ያላትን ተነሳሽነትና ኃይል የሚያሳይ ነው ብለዋል። በተመሳሳይ የሩሲያ ወታደሮች ሳምንታት ከዘለቀ የአየር ድብደባ በኋላ ከዩክሬኗ የሰሜን ምስራቅ ከተማ ካርኪቭ ለቀው በመውጣት ላይ ይገኛሉ። በመጨረሻም እንስ ማቋረጥን የሚደግፉ አክቲቪስቶች ዛሬ ቅዳሜ በመላው ዩናይትድ ስቴትስ የበጋው ቁጣ የተሰኘ ሰልፍ ጠርተዋል። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ሮቪ ዌድ በተሰኘውና እንስ ማቋረጥን በመላው ሀገሪቱ የሚፈቅደውን ህግ የሚቀለብስ ከሆነ በቅድ የሚመራ ቤተሰብ የተሰኘ ተቋምን ጨምሮ ሌሎች እንስ ማቋረጥን የሚደግፉ ተቋማትና ቡድኖች በመላው ሀገሪቱ ከ300 በላይ በሚሆኑ ከተሞች ከሰውነታችን ራቁ የተሰኙ ሰልፎችን ያዘጋጁ ሲሆን በዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ እና ቺካጎ ከፍተኛ ቁጥር ያለው ህዝብ በሰልፉ ላይ ይገኛል ተብሎ ይጠበቃል። በሌላ በኩል ስቱደንትስ ፎር ላይፍ ኦፍ አሜሪካ የተሰኙ ጽንስ ማቋረጥን የሚቃወሙ ቡድኖችም በተመሳሳይ ዋሽንግተን ዲሲን ጨምሮ በ9 ከተሞች ላይ ሰልፍ እናካሄዳለን ሲሉ አስታውቀዋል። አድማጮች ለምሽት ያስኩላችሁን ዜናዎች እዚህ ላይ ፈጸምኩኝ። ከሌሎች ቀሪ ዘገባዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው የተከበራችሁ አድማጮች የምታደምጡት። ከራዲዮ በተጨማሪ amharic.voanews.com በፌስቡክ @voaamharic ላይ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅት እናልፋለን። የእርዳታ አቅርቦት የጫኑ 165 ተሽከርካሪዎች ወደ ትግራይ ክልል መድረሳቸውንና 94 ተሽከርካሪዎች ደግሞ በጉዞ ላይ መሆናቸውን የዓለም የምግብ ፕሮግራም አስታውቋል። የድርጅቱን መረጃ ያረጋገጡት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ከዚህም ውጪ ባየርና በየብስ የሚደረገው የእርዳታ አቅርቦት መቀጠሉን አብራርተዋል። ይሁን እንጂ ወደ ትግራይ ክልል እየገባ ያለው የእርዳታ አቅርቦት ከሚያስፈልገው አንጻር እጅግ አነስተኛ መሆኑንና በዚህም ምክንያት ሞትና ረሃብ እየተስፋፋ እንደሚገኝ የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ በቅርቡ ለቪኦኤ ተናግረዋል። ወደ ክልሉ ለሚደረገው የእርዳታ አቅርቦት ማነስ የትግራይ ክልል አመራሮችና አንዳንድ የረድኤት ድርጅቶች መንግስትን ተጠያቂ ቢያደርጉም መንግስት ግን ወንጀላውን አይቀበልም። ወደ ትግራይ ክልል የገባውንና እየገባ ያለውን የእርዳታ አቅርቦት በተመለከተ ከትግራይ ክልልና የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኃላፊዎች ጋር ተነጋግረናል። ተራ በተራ እናስደምጣችኋለን። በቅድሚያ ወደ ትግራይ ክልል እንወሰዳችሁና ሙልጌታ አጽብሃ ከትግራይ ክልል የግብርና እና ገጠር ልማት ቢሮ ኃላፊ ከዶክተር አትንኩት መዝገቡ ጋር ያደረገውን ቃለ ምልልስ እናሰማችሁ። ዶክተር አትንኩት አሁን ያለውን ሁኔታ ከሚያብራሩበት ይጀምራሉ።
በ2021 በፈረንጅ አቆጣጠር ወይም አምና 2013 6.3 ሚሊዮን ተረጂ በትግራይ ክልል ውስጥ አለ ብሎ የፌደራል መንግስት ከለጋሽ ድርጅቶች ጋር አጽድቆታል። እኛ በሌለንበት እኛ በረሃብ ነበርበት 6.3 ሚሊዮን ተረጂ አለ ብሎ አጽድቆ በዛ መሰረት እርዳታ ማግኘት አለበት በሚል ሲሰራበት ቆይቷል ማለት ነው። እንግዲህ ይህንን ሊሆን አልቻለም ወይ በተግባር ሊመጣ አልቻለም ማለት ምን ያክል ማህበረሰቡ በችግር በረሃብ እየተቸገረ እንዳለ መገመት ይቻላል። ምን ያክል መጣ ከዚህ እንግዲህ 6 ዙር ነው ያልኩህ። ባንድ ዙር ወደ 107 ሺህ ሜትሪክ ቶን ወይ ደግሞ 1 ሚሊዮን 70 ሺህ ኩንታል ባንድ ዙር ያስፈልግ ነበር። 6 ዙር እርዳታ ሊደርስ ይገባ ነበር። እንግዲህ ባለፉት 9 እና 8 9 ወራት ከሐምሌ ጀምሮ ወደዚህ የመጣው የምግብ አቅርቦትስናይ በጣም ዝቅተኛ ነው። ከ40 ሺህ ሜትሪክ ቶን ወይ ደግሞ ከ400 ሺህ ይብዛ እንበልና ግዴለ በማክሲም በከፍ አድርገን እንወሰደው 500 ሺህ። ስለዚህ ያንድ ወር ወይ ደግሞ ያንድ ጊዜ ግማሽ አልደረሰም ማለት ነው። ስለዚህ ይሄንን ባለመድረሱ ህዝቡ ላይ ሞት ምንም የተጠበቀ ነው። መታረዝ ምራብ የተለመደ ነው። አሁን እንዲህ ያክል ሰው ሞተ ለማለትም ያለን ኢንፍራስትራክቸር የስልክም የሌላ ፋሲሊቲ እጥረት ስላለ መናገርም እየከበደን ነው። ኢንፎርሜሽን ማግኘት እየቸገረን ነው። ስለዚህ የትግራይ ህዝብ እንግዲህ በሀብቱ በንብረቱ ወይ ደግሞ በመንግስት መታገስ ሲገባው ተዛም አልፎ መንግስት ነው እንግዲህ ይሄን ማቅረብ ሲገባው የነበረው። እሱ ማቅረቡ ይተውና ለጋሽ ድርጅቶችም ራሱ እናቀርብ ብለው ሐሳብ ሲያቀርቡ ወይ ደግሞ ሀብታቸው ወደዚህ መድበው ሲያስተማሩ ምላሽ እየሰጠ አይደለም። ህዝቡ እየተራበ እየተቸገረ ነው ያለው። በጣም ከፍተኛ ጥላቻም እየሰደረበት ነው። ከዚህ ማልፎ የኢትዮጵያ ህዝብ ለምን ዝም አለ የሚልም ቅሬታ አለው።
የት አካባቢ ነው ህዝቡ ተርቦ ያለው? የተለየ ቦታ አለ ወይ? ህዝቡ በተለየ ረሃብ ያለበት አካባቢ ሳለ
ረሃብ ያለበት ሆል ትግራይ ሁሉም አለ ማለት እንችላለን። የባሰበት ቦታ ብለን ነው የምንለየው። የኤርትራ ወሳኝ ቦታዎች አሁንም ሻቢያ ኃይል ያለበት ወደ ኢሮብ አካባቢ ወደ እገል አካባቢ ሰው እየተፈናቀለ ነው ያለውና የኢትዮጵያ ህዝብ ማወቅ ያለበት ነገር አለ። እነሱ በጣም በከፍተኛ ችግር አለ። ድርቅም ያጠቃቸው አሉ። አምና ጥሩ ምርት የሌለባቸው ወደ አበርገላ አካባቢ ወደ የጭላ አካባቢ እንደዛ የከፋ ብለን ማውሳት እንችላለን። ከገጠሩ ማለት ነው። በኋላው በጣም አስከፊ ሁኔታ ያለው ከተማ የከተማ ነዋሪ ነው። የከተማ ነዋሪ እንግዲህ እነዚህ ከዚህ በፊት እርዳታ ሲያደርግ ነበር ራሱ ለነዚህ ተፈናቃዮች ምግብ እየበሰለ በየቀበሌው ወረፋ በመያዝ ማለት ነው። ይህ ቀበሌ ዛሬ ምሳ ያበላል፣ ያ ቀበሌ ደግሞ ራት፣ ያ ቀበሌ እንትን እየተባለ መቀሌ ራሱ እንደዛ ነበር ሲሰራ የነበረው። የመቀሌ ነዋሪ በዋናነት ያው መንግስት ሰራተኛ፣ በንግድ የተሰማራ ወይም በግሉ የተሰማራ ግብርና ስራ ወጣ ያለ ነው ኑሮ። ስለዚህ ባንክ ስለሌለ ደሞዝም ስላልተከፈለ መንግስት ሰራተኛው ላለፉት 9 እና 10 ወራት ሊሆን ነው አሁን በጣም ከፍተኛ ችግር ውስጥ ነው ያለው። በጣም እየከፋው ነው። በጣም እየመረረው ነው።
በቅርብ ቀናት በተለይ ስምምነት ተኩስ ለማቆም ግጭቶች ለማቆም ስምምነት ከተካሄደ በኋላ መኪኖች መግባት እንደጀመሩ እየተነገረ ነውና በአሁን ጊዜ በቅርብ ቀናት ምግብ እየገባ ነው ወይ ወደ ክልሉ?
የሚያስፈልገው ምግብ 5% ወይ 1% እየመጣ አይደለም። ጥሩ ነገር ተስፋ የሚሰጥ ነገር አለ። ለሂማኒታሪያን አክሰስ ተብሎ ወይ ደግሞ ለእርዳታ ሰጪ ድርጅቶች በትክክል እርዳታቸው እንዲያሳልፉ ተብሎ የተደረገ ስምምነት የተኩስ አቁም ስምምነት መኪኖች በማለፋቸው ትልቅ ዜና ነው። ለምን እንግዲህ መኪኖች መምጣት ይችላሉ የሚል ተስፋ ስለሚያስይዝ ስለሚያስፈንቅ ማለት ነው። በዛ መልኩ ስታየው ጥሩ ጅማሩ ነው ብለህ ታደንቃለህ። በይዞታው የመጣው ግን በጣም አስደንጋጭ ነው። ኢቭን አሁን የመጣው ምግብ ትንንሾቹ ማለት ነው በቃ የፈለገ አንድ መኪናም ትሁን ምናምን ትሁን ወደ ህብረተሰቡ መድረስ አለበት ብለን ለማሰራጨት እየሞከርን ነው። ትልቅ ቅሬታ እየፈጠረ ነው ማለት ማን ከማን ጋር ትለያለህ? የባሰው ብለህ ስታስቀምጥ መፍረድ በጣም ያስጨንቃል። ታችል ለማስተራጨት የተሰማራው ሰው በጣም ነው የሚቸገረው። እንግዲህ የባሰው ነው የምትለው ከባሰው በጣም የባሰው ትላለህ፣ ግን ሰው እንደዚህ አድርጎ መለየት በጣም አስቸጋሪ ነው ያለውና እየመጣ ያለው ይመጣ ይሆናል እንጂ መኪኖቹ እውነት ለምን አልመጡም አልልህም። ካሁን ከመቶ ምናምን አካባቢ የመጡ መኪኖች አሉ። እነዚህ የሚይዙት ሁሉም ምግብ ቢሆን ራሱ አንድ ነገር ነው። የነዚህ 10 ጥፍ ቢመጣ ኖሮም 10 ጥፍ ቢመጣ ዝም ብዬ እንትን ስርጥስ አይደለም። ምንም የሚሸፍነው ነገር የለም። ቀን ከቀን በጣም እየተባባሰ ነው ያሉት። ስለዚህ ተስፋ ሰጪ ነው በሚል ነገር ካልወሰን ነው አሁን እኮ ሰው እንኩ ከፈለገ የኔ መረጃ አይደለም የፌደራል መንግስት መረጃ 6.3 ሚሊዮን በየወሩ ወይ ደግሞ በየዙሩ 107 ሺህ ሜትሪክ ቶን ወይ ደግሞ 1 ሚሊዮን 70 ሺህ ያስፈልጋል ብሎ ፌደራል መንግስት ያጸደቀው ነው ሪፖርቱ። ይሄኛው እንግዲህ ይሄኛው ራሱ እያንዳንዱ ሰው መገመት ይችላል። ከሐምሌ እስካሁን የዚህ ግማሽ ያንዷ ወር ግማሽ አልመጣም። መምጣት የነበረበት ባለፈው አመት እስከ ጥር ድረስ መምጣት የነበረበት 411333 ሜትሪክ ቶን መምጣት ነበረበት። መጥቶ ገብቶ ተበልቶ ማለቅ ነበረበት 4.1 ሚሊዮን ማለት ነው ኩንታል መምጣት ነበረበት አሁን ሌላ ዙር ነበር የሚጀምረው ይሄኛው ለ ኖርማል ተረጂው ነው ማለት ለአይዲፒ ወይ ለተፈናቃይ በየወሩ ነው የሚያስፈልገው ይሄኛው በስራለው ቆጥቦም ሌላ ነገር ይሰራል ተብሎ ሳቤ ስለሚሰራለት ነው 6 ዙር የተባለ ማለት ነው ይሄኛው መሰጠ መረጃ አምና መንግስት ያጸደቀው ነው ወይ ደግሞ የፌደራል መንግስት ያጸደቀው ነው እኛ ያጸደቅነው አይደለም ልም ብለን እኛ የሆነ ቁጥራምተን አይደለም እየተናገርን ያለው ይሄኛው የፌደራል ተቋማት ላይ የለጋሽ ድርጅቶች ተቋማት ላይ ሪፖርት ያለ ነው እየነገርኩ ያለሁት ካምሌ ወዲህ ግን እንግዲህ እኔ እንዳለኝ ኢንፎርሜሽን እነዚህን ሳይጨምር እነዚህን ጨምሮ ወደ 45000 ወደ ምናምን ሊጠጋ ይችላል እነዚህን ጨምሮ ማለት ነው እነዚህን ሳይጨምር አሁን የመጡት ማለት ነው 39.6000 ሜትሪክ ቶን የመጣው የዚህኛው በጣም በቃ ምን ልበለ መምጣት የነበረበት 411000 ወይ ደግሞ 4.1 ሚሊዮን ኩንታል ነው ይሄንን ሳይመጣ ቀርቶ እንግዲህ በታሳስ ማለቅ የነበረበት አሁን ሚያዝያ መጨረሻ ላይ ሆነን እነዚህ ሜትሮች ይምጡ አይምጡ ይያን እስቲ በቀን ጨርስ ሶስተኛ ዙርን ጨርስ ብለው ራሱ እንግዲህ ወደ ኋላ ይሄድ ቅራሳሰጥ የፍናንትና መሳህናት በላም ይሉታል ስለዚህ ያለፈ አልፈዋል ግን እንደ ሀብት አሁንም ዝውው ችግር ላይ ስላለ ሶስተኛ ዙር እና ተናጥቅ ብለው እስከ ሜ 15 በፈረንጅ አስቀምጠው ነበር በዚያ መረጃ መሰረት በየቀኑ ኤፕሪል 1 እስከ 25 ባለው በየቀኑ 4675 ሜትሪክ ቶን መምጣት አለበት ብሎ ነው ያስቀመጡት ይሄኛው እንግዲህ እዚህ ፉድ ክላስተር የሚባለው ማለት ነው 115 ትራክ መምጣት አለበት ብለው ነው የሚያስቡት እንግዲህ ለሁሉም አይደለም ያልኩኝ ለአንድ ለሶስተኛው ዙር ለመጨረስ ማለት ነው አሁን እየመጣ ያለው 3.3410 ሜትሪክ ቶን ነው የሚመጣው በቃ ይሄኛው ደግሞ ምንም ማለት አይደለም ስለዚህ እየመጣ ያለው የሚለው ይመጣ ይሆናል ወይ ከሆነ ጥሩ ነው
ግን የፌደራሉ መንግስት በቅርቡ ለሚዲያችንም እንደገለጹት ከ45000 ሜትሪክ ቶን በላይ እህል ለ5.2 ሚሊዮን ተረጂ ያለ በትግራይ ክልል ገቢ ተደርጓል ይሄንን ደግሞ በቂ ነው ለህዝቡ ለተረጂው ካልደረሰ ተጠያቂው ረሃብ ከተፈጠረ ደግሞ ተጠያቂው ህወሓት ነው የሚል ሲያነሱ ሰምተናልና የርሶ ምላሽ እዚህ ላይ ምንድን ነው
እኔ በጣም ይገርመኛል ወይም ቁጥር አለማወቅ ነው የሚሆነው ቤቱ አንድ ኩንታል አቁሞ ወር ስለሚያስቆየው 45000 ሜትሪክ ቶን ለ5.2 ሚሊዮን ምን ያግዘዋል የሚለው ነገር ሪፖርቱ ቢያይ እነሱ ለመናገር አሁን እኮ እየተናገርኩ ያለሁት ሪፖርት በኔ ሳይድ እኔ ብናገር 6.5 ሚሊዮን እገዛ ያስፈልጋል ነው የምለው ግን የፌደራል መንግስት ሪፖርት ነው እየነገርኩ ያለሁት 6.3 ሚሊዮን ታጋዣለ በየወሩ 107000 ሜትሪክ ቶን ይላካል የሚል ሪፖርት አለ እንግዲህ የዚህ ግማሽ 45000 ማለት የዚህ ያንዱ ወር ግማሽ ነው ሐምሌ ከሐምሌ ጀምሮ መጣ ካለ ጥሩ ይሁን እዛ አካባቢ መጥቷል ይሄኛው ግን ያንዱ ወር የተባለው የግማሹ እንኳን አያክልም በአሰራር ደረጃ ማለት ነው ያንዳንዱ ታጋዥ በየወሩ አንድ ሰው 13 ኪሎ ግራም ነው የሚያስፈልገው ስለዚህ ይሄን ያክል ሺ ምን ያክል ይደርሷል የሚለው ያንዳንዱ ሰው ቢያሰላው እና ትንሽ ያሳዝናልም ያሳፍራልም
ከዚህ ጋር ተያይዞ የሚገባው እርዳታም ደግሞ ህወሓት ለታጣቂዎቹ ያደረሰው ነው የሚል ክስም ይነሳል የገቡ መኪኖችም ከገቡ ከ1400 በላይ መኪኖቹ 300 አካባቢ ናቸው የተመለሱት የሚል ይነሳልና ለምን እንደው መኪኖች እንዲመለሱ ማይደረገው
እህል መጥቶ ሰው በልቶ እንደገና ወደ ህወሓት ስራው ቁጥሩ ስንት ነው ይሄኛው እርዳታ የመጣው ማን ነው የሚሰጠው ወደ እኛ እኮ አይደለም እንቀበለው ሰው ማወቅ ያለበት ይርዳታ መጥቶ እጃችን ውስጥ የሚገባ እንዳይመስለው ሰው ማወቅ ያለበት እኛ ተረጂዎቹ ሌሎች እንቅፋት እንዳይገጥማቸው የጸጥታው የምናምኑ ሁኔታ አረንጅ እናደርግላቸዋለን እንጂ እርዳታም ይሰጡት ራሳቸው ናቸው እኛ ጋር ይደርስ አይደለም ስለዚህ ይሄኛው የማይሆን ሰበብ ነው አጋጣሚ ዛሬ የኢሲሲ እርዳታ ሰጪ ድርጅቶቹ አብረን አርባ እንገመግማለን እንዴት መሆን አለበት የተነሳው የመኪኖች መመለስ ነው እዚህ መጥቶ የቀረ አንድ መኪና የለም ከዛ ሲገዛባቸው ዛሬ ሲናገሩ ፈረንጆቹ ማሲራ ከመሃል ሀገር ይህ ሰሌዳ ቁጥር የሚባል መኪና እንዲ አይሰዳ ባለ ንብረቱ እንዲ ሆነ አለ የሚል ሲምጣልንና ከዛ በኋላ አይመለስም ከተባለ አጀንዳ እናደርጋለን አይመለስም የተባለ አንድ መኪና የለም ከዚህ ግለሰብ ነው ቆሆነ የማን መኪና ነው የማይመለስ የመጨረሻ ኮንቬዮቹ ላስ በጣም ብዙ የተባሉት 74ቱ አንዷ ተብላ 73ቱ ነው የደረሱት እንግዲህ እዚህ አራክፎ ሁሉ ነገር በፍጥነት እንዲመለሱ ሬዲ ያደርግናቸው ከሮብ ጀምሮ ሐሙስ ይነሳሉ ሲባል ነዳጅ ሞልተው ማለት ነው አይ ከዛ ፈቃድ ከመቀሌ ለሚነሳው ኮንቬይ ፈቃድ ከፌደራል ነው የተጠየቁት። እሺ ቆዩ ተባሉ። እንግዲህ ተጨማሪ 20 ህዝብ የነበሩ መቀሌ የነበሩት መኪኖች ፈቃደኛ ሆነው ከነዚህ ጋር እንዲመለሱና 93 እንዲመለሱ ነበር የታሰበው። መጨረሻ ላይ ትናንትና ማታ እንግዲህ 12 ሰዓት ከደረሰ በኋላ ዝም ብለው ቆዩ ብለው እነዚህ 20ዎች አይመጡ እንግዲህ በየነገርኩ ያሉት ከትግራይ ወደ መሃል ሀገር ደፍረው እንመለሳለን ያሉት መኪኖቹ 20 መኪና እንዳይመጡ ብለው መልሰዋቸዋል። ለምን ፈቃድ አላገኙ? ይሄኛው ሪሰንት ነገርኩ ያሉት
የማን መኪናስ ናቸው?
የግለሰቦቹ
ትራንስፖርት እንቅስቃሴ ይፈቀዳል እንዴ?
ከዚህ እንግዲህ ሲአርኤስም ወርልድ ፕሮግራም ዴሊቲም ፓርትነሮች አሉት መኪና የሚያመላልሱ ማለት ነው። እንግዲህ እዚህ ጠየቁ ፈቃደኛ የሆናችሁ ወደ መሃል ሀገር ሄዳችሁ እህል መታመላልሱ ብለው ሊስት ያዙ። 200 ካይ መኪኖች ይዘዋል እዚህ ተሆን ፈቃድ ጠየቁ ማለት ነው። እንግዲህ መጀመሪያ 20 መኪና ላክ እነዚህ ሰዎች ስለ 20 ላክ ብለው ጥሩ ብለው 20ዎቹ ነዳጅ አዘጋጅተው እንግዲህ ምንም አይገጥመንም በሚል ነው ከፌደራል ሬዲ ሲያደርጉ 93 አድርገው ማለት ነው። ኖ አልተፈቀደልንም ተባለ። አሁን ዛሬ ጧት 73 ሄዱ። 20ዎቹ ግን ነዳጅ ሞልተው ራሱ የዩኤን ነዳጅ ሞልተው ቀርተዋል እዚህ ዛሬ ማለት ነው። በማን 73ዎቹ ሁሉም ራሱ ከትራንስ በስቲያ ነው መነሳት የነበረባቸው ከመቅደስ። እኛም ሰኞ የመጣ ማክሰኞ አራግፎ ጨርሶ ሮብ ጧት መውጣት አለበት የሚል እዚህ እንቅፋት የሚሆናችሁ ካለ የሰው ጉልበት የሚያንሳችሁ ከሆነ እናግዛችሁ ብለን እየሰራን ያለነው እኛ በዚህ ተዛማኝ በስነ ስርዓት ጨርሰናልም። እንግዲህ ምን እየተባለ እንዳለ የኢትዮጵያ ህዝብ እኔ በጽሞና ቢያዳምጥ ራሱ ሰውም ቢያስብ ሁነት ወደዚህ የሚመጣ ሁነት ህዝባችን እንዲራብ እንፈልጋለን ወይ የሚለው ነገር በደንብ ቢያጠን በጣም ጥሩ ይመስለኛል።
ከዚህ ጋር ተያይዞ ህዝቡ ችግር ላይ እንዳለ የነገሩኝ ነው። ያሉ ችግሮቹም ከፍተኛ እንደሆነ መፍትሄው ምን ይሆን? ከእናንተስ ምን ይጠበቃል? ከዓለም አቀፍ ማህበረሰቡ እንዲሁም ከኢትዮጵያ መንግስት?
ከኢትዮጵያ መንግስት አንታደል ቀርሰን ነው እንጂ የገነባ ነው የአደጋ ዝግጅነት አመራር ኮሚሽኑ ራሱ ንብረት አፈላልጎ ስንዴ ዘይት ሁሉ ነገር ማድረግ የነበረበት ነው። የኢትዮጵያ ህዝብ ማወቅና መረዳት ያለበት ይሄ ነው። ባለፉት 30 አመት በጣም ሮበስት የሆነ ድርጅት ወይ ደግሞ ተቋም የተፈጠረው ይሄ ነው። ዲአርኤምሲ የሚለው ማለት ለጋሾች ሲኖርም የለጋሾችን ሀብት ይዞ የሚሰራ ባይኖርም ግን የኢትዮጵያ መንግስት እንደ መንግስት ፕሮጀክቶቹም አጥፎ ቢሆን ህዝቡን በረሃብ እንዳይሞት የሚያደርግ ነው። 2007 2018 በእኛ አቆጣጠር ምን አቆለ ከፍተኛ ረሃብ በነበረበት መንግስት እንደዛ ነው ያደረገው። ከዚህ አለፍ ብሎ ግን አሁን ለጋሽ ድርጅቶች ናግዝ ምግብና ቅርብ ብሎ ባሰቡበት ሰዓት ማይሆን ስራ እየተሰራ ነው ያለው። የትግራይ ህዝብ እየተቸገረ ነው። ራሱ ያመነበት 6.3 ሚሊዮን ገዛ ያስፈልጋል ብሎ 6.3 ሚሊዮን ያጸደቀው የፌደራል መንግስት ነው። አምና የተጀመረው የተኩስ አቁም አሁን ገባለሁ ብሎ ማስፈቅዶ ፈቃደኛ እንደሆነ ዜናም ተሰርቶበት 20 መኪና 30 መኪና 50 መኪና በየሳምንቱ ምናምን ሲል ነበር። ይሄኛው ዘለቄታዊ መፍትሄ አይሆንም። ቁጥሩ ችግረኛው እንዳስፈለገ ቁጥር ወይ ደግሞ ለጋሽ ድርጅት ባቀረቡት ቁጥር ከኮንቬይ ነጻ በሆነ መልኩ ቢሰራ ህዝቡ ተደራሽ ይሆናል የሚል እንትን አለ። ከኛ ሳይድ ጠየቁን ኮንቬይ ያስፈልጋል ወይ እንደዛ ብለን ጠየቁን። ምንም አያስፈልግም፣ ቀንና ሌሊት ኦፕሬት ማድረግ ትችላላችሁ። ደህነቱን ትግራይ ውስጥ እኛ ራሳችን ኃላፊነት እንወስዳለን። እንግዲህ እንደ ሰበብ አስባብ ሲቀርብ የነበረው አፋር አብዓላና ሬብታ አካባቢ አላት እና ትንሽ ዲስኮምፎርት አለ፣ መኪኖች በስነ ስርዓት ሊያልፉ አይችሉም ሲባል የነበረው ይህንን ሙልጭ አድርገን ምክንያት እንዲያጣ ነው ያደረግነው። ከእንግዲህ በኋላ በእኛ ሳይድ የሚጠበቅ ነው። ኮንቬዮቹ በሙሉ በፌደራል መንግስት ነው የሚጠበቀው ማለት ነው። ከኛ ሳይድ ምንም ነገር የቀረ ነገር የለም፣ ምንም ምክንያት ነገር የለም። ከዚህ የሚመለሱ መላክ እንችላለን፣ ፈቃድ ከሰጣቸው ባለ ሀብቶቹም ፈቃደኛ ናቸው። በእኛ ሳይድ ምንም የቀረ ነገር የለም። አፋርም ውስጥ የለም፣ ኤሬት የለም፣ አብዓላ የለንም። ስለዚህ መኪኖች ማለፍ ይችላሉ። ኳሱ ያለው በፌደራል መንግስት ነው። ለጋሽ ድርጅቶቹ ማክሲመም የሚችሉት ነገር ለማድረግ ቁርጠኛ እንደሆኑ ነግረውናል፣ እየሰሩም እንዳሉ ነግረውናል።
ከዚሁ ጉዳይ ሳንወጣ የእርዳታ ድርጅቶች ያልተገደበ ተደራሽነት እንደተፈቀደላቸው የሚገልጸው የኢትዮጵያ መንግስት ለእርዳታው አቅርቦት ማነስ በአንድ በኩል የእርዳታ አቅራቢ ድርጅቶችን የአቅርቦት ውስንነት በሌላ በኩል ደግሞ ህወሓትን ተጠያቂ ያደርጋል። በሌላ በኩል ለእርዳታ የተዘጋጀ በቂ የምግብ ክምችት እንዳላቸው የሚገልጹት እንደ ዩኤስኤአይዲ ያሉ የተራድኦ ድርጅቶች አሁንም ድረስ ለአቅርቦቱ ማነስ መንግስትን ተጠያቂ ያደርጋሉ። በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ግን ውንጀላውን አይቀበሉም። እሳቸውን ያነጋገራቸው ደግሞ አዲስ ቸኮል ነው።
የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን ከሐምሌ 2013 ጀምሮ እስከ ግንቦት አንድ ድረስ ልዩ ልዩ ድጋፎች ለትግራይ ክልል እንዲደርሱ ያደረገ መሆኑን የኮሚሽኑ ሕዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምጽ አስታውቀዋል። እንዲደርሱ የተደረጉ ድጋፎችን በተመለከተ አቶ ደበበ ሲያስረዱ፣
እሺ፣ እንደሚታወቀው በሰሜኑ ሀገራችን ክፍል በተፈጠረው ጦርነት በርካታ ወገኖቻችን በአማራም በአፋርም ድጋፍ እየተደረገላቸው እንዲሁም የትግራይ ራሱ አንድ ተጎጂ ሆኖ በዚህ ጦርነት ድጋፉ በተለያየ መልኩ ማለት ከሌሎች አጋራት አካላት ጋር ወይም ከዓለም አቀፉ የሰብአዊ ድጋፍ አቅርቦት ጋር የኢትዮጵያ መንግስት በመተባበር ይሄው በዚያ በኩል ያለ ወገናችን እንዲደገፍ ማድረግ በኩል የተጠናከረ ስራ እየተሰራ ነው። በየብስ በአፋር በአባዓላ ኮሪደር በአየር ደግሞ የተለያየ ካርጎ የሰውም ሆነ የጭነትን በመጠቀም ድጋፉ እስከ ግንቦት አንድ እንግዲህ ደግሞ የሚቀጥለው ሳምንት ጠናከረውን መግለጽ ይቻላል። እስከ ግንቦት አንድ ድረስ ያሉትን መረጃዎች ሙሉ ለመስጠት ሞክራለሁ። እንግዲህ ከምን ይጀምራል? 92 አጋር አካላት ነው እዛ አካባቢ ያሉትና እነዚህ ለአስተዳደራዊና እዛው ለፕሮግራም ማስፈጸሚያ እንዲሆን የጥሬ ገንዘብ ዝውውር ሁሉ ከዚህ ነው የሚፈቀድላቸው። ይህም በሚመለከት 1.76 ቢሊየን ብር ለሰብአዊ ድጋፍ አቅርቦት በአየር ትራንስፖርት ነው 92 አጋር ድርጅቶች ወደዚያው እንዲወስዱ የተደረገው። መድኃኒት ራሱ በኪሎግራም 202,079 ነው። ሰብአዊ ድጋፍ አቅርቦቱ በአየር ትራንስፖርት ፍጥነቱንም በዚያው ይሄ ምንም መስተጓጎል የሌለበት ነው። የተመጣጠነ ምግብ 406,403 ነው። ኪሎግራም ነው። በአየር ትራንስፖርት ነው። ልብ በል፣ ይሄ የተመጣጠነ ምግብ ማለት እንግዲህ በተለያየ መልኩ ሊጎዱ ይችላሉ ተብሎ የሚታሰቡ ህብረተሰብ ክፍሎች ይቆያሉ። ህፃናት አሉ፣ አቅመ ደካሞች አሉ፣ አጥቢ እናቶች አሉ፣ ነፍሰ ጡሮች አሉ፣ አካል ጉዳተኞች አሉ። እነዚህ ቶሎ ማዳን በምትችል መልኩ በትራንስፖርት በአየር ትራንስፖርት ነው ሄደው። ሌላ ውሃ፣ ንጽህና መጠበቂያ፣ መጠለያ ቁሳቁስ፣ ለእርሻ ግብአት የሚሆኑ 91,558 ነው በአየር ትራንስፖርት ሄደ። ይህን ያህሉ እንግዲህ በአየር ትራንስፖርት እየሄደ ነው። እንዲሁም በየብስ ደግሞ ትራንስፖርት ቅድም ባልኩ ከሐምሌ ጀምሮ እስከ ግንቦት አንድ ድረስ የተመጣጠነ ምግብ 50,921 ነው ሜትሪክ ቶን ነው። ምግብ ነች ያልሆነ ድጋፍ ውሃ፣ መጠለያ፣ ቁሳቁስ ለፕሮቴክሽን የሚረዱ ይህም በየብስ 9,563 ሜትሪክ ቶን ነው። ሌላው አንዳንድ ጊዜ የሚነሳው የነዳጅ ጉዳይ ነው። ነዳጅ ራሱ ያው በሊትር 401,029 በደብሊውሲፒ እና በዩኤንኤችሲአር በየብስ ትራንስፖርት የተጓጓዘ ነው።
ከዚህ ባሻገር መደበኛ እርዳታን በሚመለከት ወደ ትግራይ ክልል የገባው የህል መጠንም ከ50,000 ሜትሪክ ቶን በላይ እንደሚሆን ነው አቶ ደበበ የሚናገሩት። ይህ አስቀድሞ በእርዳታ እንደቀረበ ከተገለጸው ከ50,000 በላይ ሜትሪክ ቶን የተመጣጠነ ምግብ ውጪ ያለ እንደሆነ የህዝብ ግንኙነት ዳይሬክተሩ አቶ ደበበ ገልጸዋል። አቶ ደበበ ከዚህ ባሻገር አስቀድሞ ሰኔ ላይ የፌደራል መንግስቱ መቀሌ ለቆ ሲወጣ ትቶት የሄደው እህል እንዳልና ከደሴ መጋዘንም የተወሰደ ተጨማሪ እርዳታ አልነበረ ብለዋል።
ኢትዮጵያ 8 ማዕከላዊ መጋዘኖች አሉ። ከ8 ማዕከላዊ መጋዘኖች አንዱ ትግራይ ያለ መጋዘን ብዙ ነው። ከአዳማ ቀጥሎ ያለው ሰፊ ቁጥር የሚይዝ ማዕከላዊ መጋዘን ትግራይ ነው ያለ። ከትግራይ የኢትዮጵያ መንግስት በወጣበት ጊዜ ሁሉ እዚያ ውስጥ ወገኖች የሚረዱበት የእህል ክምችት እንዳለ እናውቃለን። ቢያንስ ከ300,000 በላይ የሆነ እንደሆነ አውቃለሁ። ይሄን የኮምቦልቻና በደሴ ዙሪያ ወረራ በተፈጸመ ጊዜ 110,000 ኩንታል ነው ከኮምቦልቻ መጋዘን የተወሰደው።
በወቅቱ የሰላም ሚኒስትር የነበሩት ሙፈሪያት ካሚል የፌዴራል መንግስቱ መቀሌ ትቶት ስለወጣው ህል ለአሜሪካ ድምጽ ይህን ብለው ነበር።
ስንወጣ ብዙ ወደ 384,000 በላይ ኩንታል እህል አስቀምጠን ነው የወጣ ነው። ይሄ ህዝቡ እንዳይቸገር አገልግሎት እንዲያገኝ ወደ 5 የሚሆኑ ኦፕሬተሮች አሉ ከመንግስት ጋር እየሰሩ ያሉ ዓለም አቀፍ ድርጅቶች። እነዚህ ድርጅቶችም መስራቸውን እንዲቀጥሉ ለማድረግ የሚያስችል እድል ፈጥረን ነው የወጣ ነው ማለት ነው።
አቶ ደበበ እስካሁን እርዳታን ለማድረስ ወደ ትግራይ ከሄዱ ተሽከርካሪዎች አብዛኞቹ እንዳልተመለሱ ይናገራሉ።
እነዚህን ለማድረግ በየርስ በኩል በለጋሽ አካላት አማካኝነት ተሰማሩና ይሄ 285 ተሽከርካሪዎች ከሚያዚያ ወር ጀምሮ ወደ መቀሌ የተላኩ አሉ። ከዚያ 1626 የተለያዩ አጋር አካላት በየርስ ትራንስፖርት ሄደዋል። የተመለሱ 596 ብቻ ናቸው። 1030 ተመለሱ። በሰብአዊ አገልግሎት ደግሞ ቀደም ባየር ትራንስፖርት እየተከናወነ ነው አልኩ። ልብ በል እንግዲህ በሌሎች የኢትዮጵያ አካባቢዎች ይህን አልበረ እንኳን የተከናወነ አይመስለኝም። 221 በዚህም ደብሊውኤፍፒ አይሲአርሲ ኢዩ ሀር የሚሉት ለሰውና ለካርጎ 221 በረራዎች ተከናውነዋል።
በክልሉ ሰዎች በራብ እስከመሞት እየደረሱ ነው የሚል ቅሬታ ባላንድ ወገኖች ይቀርባል። እና እስካሁን ድረስ የቀረበው ድጋፍ በክልሉ ካለው ችግር አንጻር በቂ ነው ብለው ያምናሉ?
እኔ ያው 5.2 ሚሊዮን ህዝብ አለ አይደል? 5.2 ሚሊዮን ህዝብ እንዲደገፍ ከአጋር አካላት ጋር በተደረገ ስምምነት ከጥሬ ገንዘብ ጀምሮ መድኃኒትን ጨምሮ ምግብ፣ የተመጣጠነ ምግብ፣ ምግብ ነክ ያልሆነ ድጋፍን በተመለከተ ይሄው እየተላከ ነው። ይሄ እኮ አሁን እየተሳተፉ ያሉት እነማን ናቸው? ዓለም አቀፍ ድርጅቶች ናቸው። ዓለም አቀፍ ድርጅቶች ደግሞ ሲሳተፉ ዓለም አቀፍ ስታንዳርዱን የጠበቀ ነገር ያደርጋሉ ብለን መስታጠው። የነሱን ኮሳና የሀገርን ገጽታ ለማበላሸት ካልሆነ በስተቀር እነዚሁ አጋር አካላት የሚረዱት የተወሰኑት ኢትዮጵያ ውስጥም የሚያደርጉትን ነገር ነው። 15 ኪሎ ላንድ ሰው ምግብ መስጠት አለበት። 0.45 ሊትር ዘይት መስጠት አለበት። 1.5 ኪሎ ግራም ጥራጥሬ እንዲሁም ከተረጂዎች 35% ህጻናት፣ አጥቢ እናቶች፣ ነፍሰ ጡሮች፣ አቅመ ደካሞች፣ አካል ጉዳተኞች ሊኖሩ ይችላሉ ተብሎ ታደማሰብ አልሚ ምግብም አብሮ ይላካል። ይሄን በማድረግ በኩል የሚሳተፉትም እነሱ ስለሆኑ ተባባሪ የሆኑትም እነሱ ስለሆኑ ይሄንን ያደርጋሉ ብለን ነው የምናስበው። ኦኬ የሚታሰበው እንደዛ ነው ይደረጋል።
የኢትዮጵያ መንግስትና ህወሓት የእርዳታ ማስተላለፊያ ኮሪደሮችን ያላግባብ በመዝጋት እርስ በርሳቸው ሲካሰሱ የቆዩ ሲሆን የዛሬው ለሳምንት ገደማ ህወሓት ካፋር ክልል ሙሉ በሙሉ መውጣቱን አስታውቆ ነበር። የኢትዮጵያ መንግስት በከፊል እንጂ ሙሉ በሙሉ መልቀቃቸውን ባይቀበልም የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲም በሳምንታዊ መግለጫቸው የኢትዮጵያ መንግስት የፍተሻ ኬላዎችን በመቀነስና መሰል ትብብሮችን በማድረግ ወደ ትግራይ የሚደረገው እርዳታ በተሻለ መጠን እንዲገባ ጥረት እየተደረገ መሆኑን ተናግረው ነበር። ይህንን ግን የአሜሪካ ፈራዶ ድርጅት ወይም የዩኤስኤ ዳይሬክተሯ ሳማንታ ፓወር አይቀበሉትም። እሳቸው የሚመሩት ድርጅት በቂ እርዳታ እንዳለውና የኢትዮጵያ መንግስት ግን በሚፈለገው መጠን የእርዳታ ወደ ትግራይ እንዳይገባ ማነቆ ሆኗል ሲሉ ክስ ያቀርባሉ። ይህን ክስ ግን አቶ ደበበ አይቀበሉትም። በመንግስት በኩል ምቹ ሁኔታዎች ባለበት ሁኔታ የፈራዶ ድርጅቶቹ በቂ ድጋፍ እያቀረቡ ካልሆነ ችግሮቹ ያቀራብ ይሆናል የሚሉት አቶ ደበበ
በየብስና በአየር ትራንስፖርት የሚደረገው ድጋፍ ውጪ በሌላ በምን እንደሚደረግ አላውቅም። ምናልባት በቂ ድጋፍ አላደረጉም ካሉ የነሱ አቅርቦት ማነስ ካልሆነ በስተቀር የኢትዮጵያ መንግስት የትም ቦታ ከልክሎ የማያውቅ አይመስለኝም። እንግዲህ በቀን በቀን እየደረሰን ያለ መረጃ አሁን በገለጽኩልን አልኩ ነው። እስከ ግንቦት ወር ድረስ ይሄ ተላከ ከተባለ እዛ ባለ ህዝብ ስታሰላው እየተደረገ ነው እየተሰጠ ነው። ትግራይ ብቻ አይደለም ክልል ኦሮሚያም አለ ብያለሁ። ደቡብ ብሔር ብሔረሰቦች እና ህዝቦች ክልልም አለ፣ ሶማሌ ክልልም አለ፣ ሌሎች ክልሎችም አሉ እኮ። በንጽጽር ስንመለከተው እንኳን የድጋፍ ሁኔታው ርብርብ እየተደረገ ያለው በእነሱ በኩል እዚሁ ክልል ላይ ነው። ይሄ ክልል ላይ ደግሞ እነሱ አምጥተው ከኢትዮጵያ መንግስት ጋር ተስማምተው እያደረጉ ያሉትን ነገር አይ እየተደረገ አይደለም ካሉ ራሳቸውን እየተቃወሙ እንዳሉ ነው የምረዳው። በእኔ በኩል በቂ ድጋፍ አላደረግንም ካሉ ራሳቸውን መክሰስና መውቀስ ወይም ደግሞ
ምንፈልገው ልክ ወደ ትግራይ ማስገባት አልቻልንም
አይመስለኝም።
በትግራይ ያሉ ተረጂዎችን ቁጥር በተመለከተም ልዩ ልዩ ሀዞች ቢነግሩም የኢትዮጵያ መንግስት ከሰባባሪ አካላት ጋር በመሆን የለየው የተረጂ ቁጥር ግን 5.2 ሚሊዮን እንደሆነ ነው አቶ ደበበ የሚናገሩት።
በትግራይ በኩል 5.2 ሚሊዮን ህዝብ ነው ድጋፍ የሚፈልገው ተጠቃሚ ማለት ነው። እንግዲህ በተለያየ መልኩ በዜና መምንሰማው አለ ከዛኛው በኩል የሚገለጽ ወይስ ግን አሁን የሚታወቀው ድጋፍ ፈላጊ 5.2 ሚሊዮን።
በድርቅና በሌሎችም ችግሮች ተፈናቅለው እርዳታ የሚፈልጉ በሚሊዮን የሚቆጠሩ ዜጎች በሌሎችም ክልሎች አሉ የሚሉት አቶ ደበበ ወገናችን ነው የሚሉት የትግራይ ህዝብ እንደ ሌላው ኢትዮጵያዊ የሚያስፈልገው ድጋፍ እንዲያገኝ ጥረት ማድረጋቸው እንደሚቀጥሉ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት በ19 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ በቀጥታ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። አድማጮቻችን አስተያየትና ጥያቄ ካላችሁ አድራሻዎቻችንን እንግለጽላችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
በቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይሆናል የምንሄደው። በቅርቡ የተመሰረተው 11ኛው የደቡብ ምዕራብ የኢትዮጵያ ህዝቦች ክልል ለክልሉ ህዝብ ምን አስገኘ? ክልሉ ለህዝቡ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥቅሞችን አስገኝቷል የሚሉ እንዳሉ ሁሉ ያየነው ነገር የለም የሚሉም ተስተውለዋል። በሌላ በኩል 11ኛ የፌዴሬሽን አባል የሆነው ክልል በህዝቦች መፈቃቀድና በስምምነት በውሳኔ ህዝብ የተቋቋመ ሲሆን በደቡብ ክልል በብዛት ለሚነሳው ደም አፋሳሽ የመዋቅር ጥያቄ ጥሩ አርአያ ይሆናል ሲሉ የፖለቲካ ሳይንስ ምሁራን ለአሜሪካ ድምጽ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የክልሉን መንግስት ሐሳብ አካቶ ያሰናዳውን ዝግጅት ልኮልናል።
በንግድ ስራ የሚተዳደሩት የክልሉ ነዋሪ አቶ ሙልቀን መንገሻ አዲስ የተመሰረተው ክልል የክልሉን ህዝብ ማህበራዊና ኢኮኖሚያዊ ችግር እየፈታ ነው ሲሉ ተናግሯል።
ደቡብ ክልል በነበረበት ወቅት የምናውቀው ብዙ ነገር ነው። ያቱም 1000 ምናምን ኪሎ ሜትር ነው ከቦንጋ ርቀቱ። በዛ ምክንያት የሚፈሱ ነዳጆች፣ ወጪዎች በጠቅላላ ለስብሰባ ለአንድ ሰው ስብሰባ እንደው ዞሮ ዞሮ የሚጎዳው ህዝቡን ነው እና ከዛ አንጻር የተጎዳ ነው ብዙ ነው። በጣም ብዙ አንድ ጉዳይ ለማስፈጸም ይህን ሁሉ ኪሎ ሜትር ብዙ ኪሎ ሜትር አቋርጠን ነው የምንሄደው። አጋጣሚ ሆኖ ለአንድ ጉዳይ ኤምባሲ መሄድ ተፈልጎ በኔ እንኳን የደረሰ ብኝን ብነግር ኤምባሲ ለመሄድ ወይም በንግድ አካባቢ ለመሄድ ነበረና ሌላ ውጭ ሀገር እዚህ ኤምባሲ ላይ እንዲፈርም ሰው የክልል አካል ነው። ከዞን ንግድ ቢሮ ይፈርማል። ከዛ የክልሉ ንግድ ቢሮ የሚፈርመው አንድ ሰው ለማስፈረም ይህን ሁሉ ኪሎ ሜትር ይደን ነበር። በቅርብ ክልል ከመስረቱ በፊት ማለት ነው። ስለዚህ በዛ ምክንያት ቢያንስ አሁን ባለው የኑሮ እንትን አንድ ሰው ለማስፈረም ከ3000-5000 ብር በላይ ታወጣለ። ሰውየውን ባታገኘው ታፍሯለ። ይህን ማለት ነው ሁለት ሶስት ቀን ስታድር ቢሮክራሲ ከበዛ ሜትር ከሌለ ብዙ እነዚህ ነገሮች ካሉ የምሳታው የምታባክነው ጊዜ ሱቅ ደርሳ ነው የምትሄደው። በጣም ብዙ ነው። ከዛም ጋር ያስቀረልን እንደ ግል በአቅራቢያ አገልግሎት ማግኘት ችያለሁ። ነጋዴ ነኝ። የንግድ ቢሮዎችን የገቢዎች ቢሮን በቅርበት ለማግኘት ችያለሁ። ከዚህ በላይም አገኛለሁ ብዬ አስባለሁ። ግን እንደ አካባቢ እንደ ህዝብ የተጠቀምነው እጅግ እጥፍ ነው።
ከኢኮኖሚያዊና ማህበራዊ ፋይዳዎች በተጨማሪ ፖለቲካዊ ጥቅም እንዳገኙ የሚናገሩት አቶ ሙሉቀን ተገኘ የሚሉት ሌሎች ፋይዳዎች በገንዘብ ብቻ የሚለካ አይደለም ብሏል።
ፍትህን በአቅራቢያ ስለማያገኝ በቃ የኔ ጉዳይ ፈጸምና የኔ ጉዳይ ከጊዜር ነው የሚል ነገር ተስፋ መቁረጥ ውስጥ ነበረ ሰው። እነዚህ ሁኔታዎች በቅርበት ስናገኝ ያው ደስታውም ብዙም እጥፍ ነው። ሀሳባቸውን ለመግለጽ ስብሰባዎች እድል አይገኝላቸውም። ምክንያቱም ስብሰባ የሚካሄደው እዛው ክልል ላይ ነው፣ ክልሉ ከተማ ላይ ነው። አልፎ ከሄደ ወላይታ ነው፣ በጣም ከሄደው አርባ ምንጭ ነው። በዚህ እነዚህ ነገሮች ሀሳቡን እንኳን ለመግለጽ መድረክ ማያገኝበት ሁኔታዎች ነበሩ። አይደለም ለመጠቀም ብዙ እጥፍ ነው ጥቅሙ ክልል ልጅ መምጣት።
በተቃራኒው ደግሞ የክልሉ ነዋሪ የሆኑት አቶ ደረጀ መኮንን በበኩላቸው ክልሉ ለህዝብ ጥቅም አስገኝቷል ብለን የምንልበት ወቅት ገና አልደረሰም ብሏል።
ክልሉ የምስረታ ጉባኤውን ከማድረጉ ባሻገር እዚህ ላይ ቁጭ ብሎ እንደ አንድ ክልል አሁን የሚመራበትን አሁን ምክር ቤት ተቋቁሞ ምክር ቤቶች የራሳቸውን መመሪያና ደንብ ያወጣሉ። ሁሉም ክልሎች የክልል መንግስታት እንደሚያደርጉት እንደዚህ አይነት ነገሮች እኔ ወጥተው አላየሁም። አሁን በቀደም መንግስት እንደ መንግስት እንደዚህ ነው ብሎ ያወጣውን ነገር አላየንም።
እንፈጥራለን የተባለውም የብዝሃ ከተሞች አዲስ አወቃቀር ስርዓት ክልሉ በአጭር ጊዜ ውስጥ ማግኘት የሚገባውን ጥቅም እንዳያገኝ ያደርጋል ሲሉም እምነታቸውን ተናግሯል።
ክልሉ ከተቋቋመ በኋላ እኛ የምናየው ነገር በቃ የክልል ከተሞችን ይሄ በክላስተር የማደራጀት ሀሳብ አለ። በአመራሮቹ በኩል አለ። ይሄ ዝም ብሎ ቴዎሬቲካሊ ህገ መንግስት ያን ጊዜ ክልሉ መንግስት ከመቋቋሙ በፊት ህገ መንግስት ውይይት ሲቀርብ ራሱ ያልበሰለ እነሱም ያላረጋገጡትን ነገር ምክንያቱም አንዱማ ከሆነ እንጣላለን ብለው ስለሚያስቡ ክላስተር የሆኑ ከተሞችን እናደርጋለን ብለው ነው ያሰቡት። ይሄ ክላስተር ከተማ እናደርጋለን ማለት ደግሞ እንኳን በኢትዮጵያ ያውም በዚህ በጀት በመላት ኢትዮጵያ አቅም አይደለም፣ በደቡብ አፍሪካም በሌላውም ሀገር አቅም የሚሆን ነገር አይደለም። ዝም ብሎ ቴዎሬቲካሊ በቃ አሁን እኛ ክላስተር ብሎ ህዝቡ የሚያስበው የኢኮኖሚውን ሴንተር አንዱ ጋር፣ የቱሪዝሙን ሴንተር አንዱ ጋር፣ የፖለቲካውን ሴንተር እንደዚህ አይነት ከተሞች በእንደዚህ አይነት መልኩ ይደራጃሉ ነው እኛ ጋር ያለው ውሳኔ። እነሱ ደግሞ ቢሮ እንከፋፈላለን ነው የሚሉት። ቢሮ መከፋፈል ደግሞ ቶታሊ የሚሆን ነገር አይደለም። ሐዋሳ ከመሄድ የባሰ ነው። እና እነሱ እዛ ላይ ስለሆኑ ምንም የሰሩት ነገር የለም። እንደ ክልል መንግስት ራሱ የክልል መንግስት ምክር ቤት ተሰብስቦ ቋሚ ኮሚቴ ሲያቋቁም አልሰማንም። መመሪያዎችን፣ ደንቦችን ሲያጸድቅ አልሰማንም። በምን አግባብ ራሱ እንደዚህ አይነት ነገር እንደሚያስብ አይገባንም። በቃ ዝም ብሎ አየር በአየር ላይ ስለሆነ ይህን ተጎዳን ይህን ተጠቀምን ማለት አንችልም።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከወራት በፊት ከደቡብ ክልል ራሱን ችሎ በህዝበ ውሳኔም የወጣ ክልል ሲሆን በስሩ 5 የተለያዩ ዞኖችና አንድ ልዩ ወረዳ የያዘ ሲሆን ህዳር 14 2014 ዓ.ም በይፋ የተመሰረተ ክልል ሲሆን በስሩ ደግሞ 13 ብሔረሰቦች የሚገኙበት ክልል መሆኑም ተገልጧል። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳለም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አሁን በደቡብ ክልል ያለውና ደም አፋሳሽ ለሆነው ለአስተዳደራዊ የመዋቅር ጥያቄዎች አስተማሪ ተሞክሮ እንደሚሆን ለቪኦኤ ተናግሯል።
እኔ እይታ አዲሱ ደቡብ ምዕራብ ክልል በመልካ ምድር የሚቀራረቡ ናቸው። በመልካ ምድር ከመቀራረብ ጋር ተያይዞ የኢኮኖሚ ትስስር እና የህዝብ በገበያ መተሳሰር ታሪካዊ ግንኙነትም ደግሞ የነበራቸው ናቸው። ስለዚህ በክላስተር አሁን ለሌሎች ደቡብ ክልሎች ለክልል ውስጥ ላሉ እና ተመሳሳይ ጥያቄ ለሚያቀርቡት ያኛው የወጣው በሌቃኑ ድርድር ነው። በክላስተር የጋራ ጥቅም ማግኘት በሚችሉበት እና ራስ ማስተዳደርን ለህዝብ በሚቀርብ መንገድ ዝም ብሎ በብሔር ብቻ ሳይሆን ለህዝብ በሚቀርብ መንገድም የጋራ የሆነ የወል መልካም እና የሪሶርስ ግንኙነት ባለበት ሁኔታ ብለው ተመካክረው ነው በሰላም የወጡት። እና ለተቀረው ለደቡብ አሁን ያለው ችግር ምንድን ነው? ይሄንን የክላስተር አቀራረብ መከተል እምቢ ብለው ነው እንግዲህ እስካሁን ያለው በእንጥልጥል ላይ ያለው። ስለዚህ ከእነሱ መልመድ የሚችሉት ይህንን ነው ማለት በቴሪቶሪያሊ ወይም በመልካ ምድር መቀራረብን መሰረት አድርጎ የጋራ ጥቅምን መሰረት አድርጎ ለህዝብ ቀረቤታ ያለው አስተዳደር መፍጠርን በስምምነት ይፈጠር የተሻለ ይሆናል የሚል ተሞክሮ መውሰድ ይቻላል።
ከዚህ በተጨማሪም ከዚህ በፊት ነበሩ የሚሏቸውንም ተሞክሮ ማጤን እንደሚገባ አቶ ደየሞ ጠቁሟል።
ሁለተኛ ከነበረው የፓርቲና የመንግስት ስራ የተደበላለቀበት ቦታ ስለሆነ በመንግስታዊ አሰራር ምንም መፍትሄ ተገኝቶ አያውቅም። በጣም አስቸጋሪ ነው። በዚህ በኩል ግልጽ የሆነ ህግ ስለሌለ ለአደረጃጀት ለመመለስ መብቶች ዝም ብሎ ህገ መንግስቱን ጨምሮ እስከ መገንጠል መብት ይሰጥህና ወደ ትግበራ ስትሄድ ምንድን ነው የምትከተለው የሚለው ህግ የለውም፣ በሀገር አቀፍም በክልልም። እና ያ ህግ ሳይኖር ሲቀር ምንድን ነው የሚሆነው? ጥያቄ ሲመጣ ዝም ብሎ አቶ ኮሚቴ በድርጅት ተቋቁሞ ይወስናል። ያንን አንዳንዴ ካልተቀበልክ እንግዲህ ጭቅጭቅ ነው። ወደ ፍርድ ቤት አትሄድ ምን አትሄድ አሁን ደግሞ ሲቸግር አይ ካጥሜ በላይ ነው ብሎ ዝም ብሎ ከተታ ወደ ፌደራል መንግስት ተጥቻለሁ እስከዛ ድረስ እኔ እስከምፈርስ ድረስ ዝም ብዬ ያንከታተላለሁ ብሎ እንጥልጥል ላይ ያለ ክልል ሆኗል አሁንና ይሄንን እንጥልጥል ላይ ያለ ነገር መፍትሄ ለማግኘት ምንድነው ማድረግ ያለባቸው ኤሊቶቹ ካሁን በፊት ካላቸው ታሪክ ለምሳሌ ማዕከላዊ ዞኖች ብሎ ተብሎ ወደው የሚታወቁ አሉ። አብሮ የመኖር ታሪክ አላቸው። ሌሎችም እንደዚሁ አላቸው። በዛ መሰረት ቢደራደሩና ተወያይተው መፍትሄ ያገኙ ከደቡብ ምዕራቦቹ ይህንን አይነት ተሞክሮ ያገኛሉ። ያለበለዚያ ያው በእንጥልጥል ላይ ይቆይና ዲስፋንክሽናል የሆነ ክልላዊ መንግስት አለ። ከስር ደግሞ የህዝብ ጥያቄ ይመጣል። መፍትሄ አይገኝም። ሰላም የሚታጣል። ስለዚህ ከደቡብ ምዕራቦቹ ይህን ቢማሩ የሚል ሀሳብ ነው ያለኝ።
በአዋሳ ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነት ምሁሩ ዶክተር ንጉስ በላይ ደግሞ በሰላማዊ መንገድ መፍታት ያለባቸው ጥያቄዎች የጸብ መንስኤና የጸጥታ ችግር መነሻ የሆነው መምጣታቸውን ገልጠው ተገቢ አለመሆናቸውም ጠቅሰው ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት መወሰድ አለበት ሲሉ ምክር ሀሳባቸውን ሰጥተዋል።
ባለፉት ጥቂት ቀናቶች ሁላችንም በተለያየ ዜና አውታሮች እንደሰማነው በደቡብ ክልል በተለያዩ ቦታዎች በተለይ ደግሞ በደራሼ በደቡብ ኦሞ በጂንካ ዙሪያ አካባቢ እንደዚህ ያልተፈለጉ ግጭቶች ተነስተዋል። በዚህ በአስተዳደር መዋቅር መሰረት ጥያቄ መሰረት ማለት ነው እና ይህንን ደግሞ ጥያቄ ማቅረቡ ተገቢ እያለ ነገር ግን ለኢትዮጵያ ህዝቦች የማይመጥንና መሆን የማይገባው ነገሮች ተፈጽመዋል። እነዛ ነገሮች በሰላማዊ መንገድ ቢፈቱ ኑሮ ጥሩ ይሆን ነበር። ነገር ግን አላስፈላጊ ግጭትና አላስፈላጊ ውድመት አስከትለዋል። ይሄ አስተዳደራዊ መዋቅር ጥያቄ እንዴት ነው መመለስ ያለባቸው? ህዝቦቹ እንዴት ነው መጠየቅ ያለባቸው? ይህን ጥያቄ ሲጠይቁ በምን አይነት መልክ መሆን አለበት? ከደቡብ ምዕራብ ኢትዮጵያ አዲሱ ክልል ዘንድሮ ዓመት የተፈቀደለትን ከሱ ምን መማር አለብን ብለን ብንወስድ የደቡብ ምዕራብ ኢትዮጵያ እንደሚታወቀው ከ13 ብሔር ብሔረሰቦች በላይ የያዘ ክልል ነው። ስሙም እንደሚታወቀው ደቡብ ምዕራብ ኢትዮጵያ ነው። ያ ማለት ለአንድ ብሔር የሚወክል ሳይሆን ለሁሉም ብሔሮች የሚወክል ነው። ጥያቄያቸውም ያቀረቡት በሰላማዊ መንገድ ጥያቄያቸውን አቅርበው በሰላማዊ መንገድ ነው ክልሉ የተሰጣቸው። ስለዚህ ያን ስታይ አሁን በደቡብ ክልል በአንዳንድ አካባቢዎች የተነሳ የመዋቅር ጥያቄ ጋር ስታየው በጣም ተቃራኒ ነው። ምክንያቱም ያንኛው በሰላማዊ መንገድ ነው የተጠየቀው። ሂደቱ ሰላማዊ መንገድ የተከተለው መጨረሻም በሰላማዊ መንገድ ነው ሪፈረንደም ተካሂዶ የክልል ጥያቄያቸው ያገኙ። ስለዚህ እነዚህ አሁን የተጠቀሷቸው አንዳንድ በደቡብ ክልል በመዋቅር በአስተዳደራዊ መዋቅር መሰረት ጥያቄ ያቀርበው ነገር ግን ወዳልተፈለገ ግጭት ገብተው የሰው ህይወትና ንብረት በመውደሙ ከዚህኛው ከደቡብ ምዕራብ ኢትዮጵያ ጋር ሲታይ በፍጹም የማይገናኝ ነው።
በደቡብ ክልል የሚነሱ የመዋቅር ጥያቄዎች ህገ መንግስታዊ ስርዓትና አካሄድ መከተል እንደሚገባቸውም ዶክተር ንጉስ ተናግሯል።
ስለዚህ ይህንን እንዴት እናርመው? ለወደፊቱ ሌሎች ጥያቄ ያላቸው ቦታዎች እንዴት ነው መጠየቅ ያለባቸው? እንዴት ነው መብታቸው እና የህዝብ ጥያቄ ፍላጎት እንዴት ነው ማስተካከል የሚቻለው የሚለው ነው ዋናው። እንደሚታወቀው በኢትዮጵያ በአሁኑ ህገ መንግስት የአስተዳደራዊ መዋቅር ጥያቄ መጠየቅ ይቻላል። በክልልም በዞንም በወረዳም መደራጀት ይቻላል። ስለዚህ ይህንን ጥያቄ ደግሞ ህገ መንግስቱ ተፈቀደው ድረስ ይህንን ጥያቄ ደግሞ በሰላማዊ መንገድ ህጉን ተከትሎ ጥያቄ አቅርቦ ምላሽ እስኪያገኝ ድረስ ሰላማዊ ትግል ማድረግ ነው እንጂ ያለባቸው በኃይልና ወዳልተፈለገ የሰው ህይወትና ንብረት እንደውም ሊያጠፋና በሚያወድን መንገድ መሆን የለበትም። ይህን ሲደረግ ደግሞ እነዚህ ኢትዮጵያ እንድትበጣበጥና ኢትዮጵያ ወደ እንደዚህ ወደማይፈለግ አቅጣጫ እንድትሄድ የሚፈልጉ ኃይሎች ቤንዚን ነው የሚያስፈፈሱትም። ስለዚህ የእነሱን የታስራት ከመሆናችን በፊት ጥያቄያችን ተከን ብለን በተለይ ደግሞ ወጣቱ ተከን ብሎ ጥያቄውን በአግባቡ እንዲጠይቅና የጠየቀውን ደግሞ በሰላማዊ ትግል ታግሎ እንዲያገኝ ማድረግ ነው ያለባቸው። ይሄ ለዚህ ደግሞ ቅድም እንደነበርኩ ደቡብ ምዕራብ ኢትዮጵያ አዲስ ክልል 11ኛው ክልል ትልቅ ምሳሌ ነው።
የክልሉ ርዕሰ መስተዳደር ጽህፈት ቤትና የመስተዳደሩ ምክር ቤት ጽህፈት ቤት ኃላፊ አቶ ደረሰ ገትሶም የክልሉ መመስረት የክልሉ የልማትና የፍትሃዊነትን ጥያቄ የሚፈታም ለሌሎችም አካባቢዎች ምሳሌ የሚሆን 13 ብሔረሰቦችን በስሩ ያቀፈ ክልል ነው ሲሉ በስልክ ለቪኦኤ ተናግሯል።
እንደ ትልቅ እድል ተደርጎ የሚወሰዱ ጉዳዮች አንዱና ዋናው ነገር እንግዲህ ያው የልማት ጥያቄ ነው። ይሄ የልማት ጥያቄ ሊፈታ የሚችለው በአንድ ጀንበር አይደለም። የልማት ጥያቄም ከርቀት ሆነ የሚታይበትና በቅርበት ከህዝቡ ጋር በተገቢው መንገድ እየተፈተንክ ህዝቡ የሚያየው የልማት እጦት የሚያመጣው ተጽዕኖ በጋራ እየተጋፈጡ መሄድ እጅግ በጣም የተለያዩ ጉዳዮች ናቸው። ስለዚህ ትልቁ እድላችን ብለን የምንወስደው ያለንን የተፈጥሮ ምክ አቅማችንና ሀብታችንን በአግባቡ በመጠቀምና በማስታወቅ ከህዝባችን ጋር በመካከል የልማት ጥያቄዎችን ለመመለስ ያለን እድላችን በከፍተኛ ደረጃ አስርቶታል ማለት ነው። ስለዚህ አንድ ጊዜ ከአዋሳ ተነስቶ የማሻ ከተማ ጫፍን ደርሶ በተለይ ሸካ ዞን የዳውሮ ፈርጫ ኮንታ መያን ደርሶ ለማገልገል ያለው የክልል ባለሙያና የክልል አመራር ዳተኝነቱ እጅግ በጣም ከፍተኛ ነበር። ይሄ ቀርቶ አሁን የክልል ከፍተኛ አመራርና ባለሙያ በቅርበት ህዝቡ ጋር ያሉትን ጉዳዮች የመረዳት የማወቅ ባወቀውና በተረዳው ልክ ደግሞ ያሉትን ጉድለቶችን ለማረምና ለማስተካከል አብሮ የመስራት እድልን በከፍተኛ ደረጃ ያጎናጸፈበት ሁኔታ ነው ያለው። ስለዚህ ከዚህ በምንነሳበት ጊዜ ህዝቡ የራሱን ችግር ከመንግስቱ ጋር በቅርበት ተነጋግሮ እንደፈታ ጥሩ እድል ፈጥሯል ማለት ነው።
ክልሉ እምቅ የተፈጥሮ ሀብት ባለቤት መሆኑና የመልማት እድል ባለማግኘቱ ሳይለማም ቆይቶ የተናገሩት የክልሉ ነዋሪ አቶ ደረጀ መንገሻ እሳቸውም ሆኑ የክልሉ ነዋሪዎች የበለጸገችና ፍትሃዊ ክልል ለማየት ተስፋ እንደሚያደርጉ ተናግሯል።
እንደ ክልል ተቋም የምንጠብቀው ወይም እንደ ክልል መስተዳደር የምንጠብቀው ሁሉም የክልሉ አካባቢ ህዝቦች እኩል ፍትሃዊ ተጠቃሚ ሆነው የበለጸገች ደቡብ ምዕራብን ማየት ነው የኛ ተስፋ። እዚህ አካባቢ ብዙ ሪሶርስ አለ፣ ካሽ ክሮፕ ኤሪያ ነው። ብዙ ነገር ማድረግ እየቻለን ያልተጠቀምናቸው ነገሮች አሉ።
የክልሉ መመስረት ያስገኛቸው ጥቅሞች አሉ ሲሉ የክልሉ የመስተዳደር ጽህፈት ቤትና የመስተዳደሩ ምክር ቤት ጽህፈት ኃላፊ አቶ ደረሰ ጌታ ተናግሯል። ከሁሉም በላይ ግን አብሮነትን አጠናክሯል፣ መንግስትና ህዝብን አቀራርቧልም ብሏል።
አሁን አዲሱ ክልል ከመሰረትን በኋላ በህዝቦች መካከል ያለው ትስስርና አንድነትን ጋር በምናነጻጽርበት ጊዜ በከፍተኛ ደረጃ የተለያየ ነው። ለምሳሌ በዚህ አመት ላይ በዳውሮ ዞን ቆላማ አካባቢዎች ላይ ድርቅ ተከስቶ ነበር። የክልሉ ሁሉም ዞኖች አቅም በቻላቸው መንገድ የትምህርት ተቋማት፣ የተለያዩ አካላት ከጫፍ እስከ ጫፍ ተደርሰው ለወንድሞቻቸውና ለእህቶቻቸው ደርሰው አንድም በሰው ላይ ጉዳት በማይደርስበት ሁኔታ ላይ የመንግስት እርዳታና ድጋፍ ከመድረሱ በፊት ቀድሞ ወንድሞቻቸውን እያዳኑበት ሁኔታ ነበር። ይሄ ረጅም አመታትን በጋራ ትንሹ ኢትዮጵያ ብለን ስንለምርላት በነበረችው በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ በነበረ ጊዜ ያልታየ ነው። ድርቅም ሳይከሰት ቀርቶ አይደለም፣ ችግሮቹ ሳይጋፈጡን ቀርቶ አይደለም። ነገር ግን እዚህ ላይ ያለ አንድ ትልቁ ነገር ወንድማማችነትና እህትማማችነትን በከፍተኛ ደረጃ ያሳደገ፣ እርስ በርስ መተሳሰብን በከፍተኛ ደረጃ ያጎለበተ፣ እጅግ በጣም ሰፋፊ እድልን የሰጠን ሁኔታ እንዳለ ነው ማየው።
የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በ2014 ዓ.ም በሕዝበ ውሳኔ ተመሰረተ 11ኛው የኢትዮጵያ ፌደራላዊ ክልላዊ መንግስት አባል ሲሆን በደቡብ ክልል በክልል ለመደራጀት ከሚቀርቡ ጥያቄዎች ውስጥ አንዱና በሰላማዊ መንገድ በህዝቦች ስምምነት የተቋቋመ አዲስ አስተዳደራዊ መዋቅር ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁን እንድትቆዩ ከአክብሮት ጋር በድጋሚ እንጋብዛለን። ተከታዩና የመጨረሻው መሰናዷችን ባለፈው ሳምንት ህይወታቸው ያለፈው በእጽዋትና ግብርና ላይ ምርምር ያደረጉትና የኦሮሞ ነጻነት ግንባር መስራች አባል ዶክተር ታደሰ ኤባን የህይወት ታሪክ ይመለከታል። ፕሮግራሙን ያዘጋጀው ነሞ ዳንዲ ነው። በፍቃዱ ሞረዳ እንደሚከተለው ያቀርበዋል።
ሳይንቲስት ደራሲና ታጋይ የነበሩት ዶክተር ታደሰ ኤባ እንደ አውሮፓ አቆጣጠር በ1943 በምዕራብ ወለጋ ነጆ ተወለዱ። በትምህርት ረገድም የመጀመሪያ ዲግሪያቸውን ከወቅቱ ሐሮማያ ግብርና ኮሌጅ በከፍተኛ ነጥብ ካጠናቀቁ በኋላ ሁለተኛ ዲግሪያቸውን እዚህ ዩናይትድ ስቴትስ ከዊስኮንሲን ስቴት ዩኒቨርሲቲ እንዲሁም በ1974 በእጽዋት ጄኔቲክ ሳይንስ ካናዳ ከሚገኘው ብሪቲሽ ኮሎምቢያ ዩኒቨርሲቲ የዶክትሬት ዲግሪያቸውን አገኙ። ወደ አገር ቤት ተመልሰው በወቅቱ የሐሮማያ ግብርና ኮሌጅ በመምህርነት ሲሰሩ ከቆዩ በኋላ በኢትዮጵያ ምርምር ተቋም ኢንስቲትዩት ውስጥ በተመራማሪ ሳይንቲስትነት መስራት ጀመሩ። ዶክተር ታደሰ ኤባም ከልጅነታቸው ጀምሮ ጠንካራና ማህበረሰብን ለመርዳት የሚተጉ መሆናቸውን በአሁኑ ወቅት ካናዳ ቶሮንቶ የሚኖሩት ወንድማቸው አቶ ፍቃዱ ኤባ እንዲህ ሲሉ ይገልጻሉ።
Nomarum sai nama ojijallatul jolmasati kabean inargu
kelijinatu jemro sira wadad no ulgizem maradis negerochin lemefter itiral university kegebawdia wede betseba yemellesim bekremt sira yisaral ሰርቶ የሚያገኙን ገንዘብ ትምርት ቤት እንዲሰራበት ይልክ ነበር። መጀመሪያ ቤታችን ውስጥ አስተማሪ ተቀጥሮ የሰፈር ልጆችን እንዲያስተምር አደረገ። ከዚያም ዚያውኛ መሬት ላይ ትምርት ቤት ተሰራ። ያ ትምርት ቤት አድጎ ከሌሎች ጋር ተደባልቆ አሁን ሁለተኛ ደረጃ ሆኗል።
ዶክተር ታደሰ ይባ በኢትዮጵያ ጥናት ምርምር ተቋም ውስጥ መስራት ከጀመሩ በኋላ በመግብ እጽዋት ዝርያ ላይ ምርምር ከመካሄዳቸው ባሻገር የኢትዮጵያ ጂን ባንክን በማቋቋምና በመምራት ከፍተኛ አስተዋጽኦ ማበረከታቸውን የተናገሩት በወቅቱ በድርጅቱ ውስጥ አብሯቸው ሲሰሩ የነበሩት አቶ ይስሐቅ ገነቲ ናቸው።
ጥሩ ሳምስቴ ጌዘ መና ክትሪላ መሞሰዲ መና ጥሎቱ ኩፊሰቱን
ያኔ ፕሮታ ሚኒስቴር ውስጥ ጠባብ በሆኑ ሁለት ክፍሎች ውስጥ ጀመሩ። በእርሻ ምርምር ተቋም ውስጥ ሲሰሩ ነበር። ከጀርመን ፋውንዴሽን ጋር በመነጋገር አሁን በእንግሊዝና ኬንያ ኤምባሲ መካከለ የሚገኘውን ያሰራው ዶክተር ታደሰ መሆኑን እኔ ያውቃለሁ። ከጀርመን መሐንዲሶች ጋር ሆኖ ቦታውን ሲመርጡ አይቻለሁ።
ዶክተር ታደሰ ኤባ በወቅቱ በጤፍ ዝርያ ላይ ስራ በረከቱ ተስተዋጽኦ የተናገሩት ደግሞ በኦሮሞ ነጻነት ግንባር ውስጥ የትግል አጋራቸው የነበሩት አባጫላ ለታ ናቸው።
አጉለቱ ቆንዶ ጉዴ ወደ ሰገጃ ተሚሰገል ዋንት ሊበሬት
በጤፍ ላይ በ1979 የሰራውና የጻፈው ምርምር እስካሁን ድረስ ማገናዘቢያ ሆኖ ይሰራል። እርሱ ከጀመረው ምርምር በመነሳት በተደረገ ጥናት አሁን 3282 የጤፍ ዝርያዎች እንዳሉ ተደርሶበታል።
በቀብራቸው ስነ ስርዓት ላይ የተነበበው የህይወት ታሪካቸው እንደሚገልጸው ዶክተር ታደሰ ከሳይንስ ምርምር ስራቸው በተጨማሪ በወቅቱ በነበረው ስርዓት ይደርስ የነበረውን ጭቆናና የመብት ረገጣ በመቃወም በሚስጥር ይደረግ በነበረው ትግል ውስጥ ተሳታፊ መሆናቸው በወቅቱ በነበረው ስርዓት ጆሮ ውስጥ በመግባቱ ክትትል ይደረግባቸው ጀመር። ይህንኑ ክትትልን ማስቀድሞ ስላወቁ በ1979 ተደብቀው ከሀገር በመውጣት ሱዳን ገቡ። ከሀገር ስለወጡበት ሁኔታ ባለቤታቸው ወይዘሮ አዲስ የገነቲ እንዲያስተውሱታል።
እጋ ኢሰበር ባዳ ቱረኒ ለምትኩቱኩ ለምንከኛ ቺከኖ እጅት ፈኒ ዶክተሬ ኢምበርባዱ ካናፊ
እሱን እየፈለጉት ነበር። እዚያ የሚሰሩ ሰዎች እየመጡ ከቻሉ ያመልጥ ይነግሩን ነበር። እንዳይወጣ የተሰጠውን ትዕዛዝ 150 ለቃ መጥቶ ነገረን። በትግል ውስጥ በህቡ እንሳተፍ ነበር። ቤታችን ውስጥ የሚደረገውን ስብሰባ ጉዳይ የቤት ሰራተኛችን የነበረችው ሰው ለቀበሌ ተናገረች። ከዚያም የምርምር ስራውን ወደሚሰራበት ወደ ወለጋ ሄደ። እየተፈለገ እንደሆነ በስልክ ነገርኩት። በዚያው ሄደ።
በወቅቱ በነበረው የህቡ ትግል ውስጥ ከባለቤታቸው ዶክተር ታደሰ ጋር ሲሳተፉ የነበሩት ወይዘሮ አዲሴ ባለቤታቸው ከሀገር ከወጡ በኋላ ምን ገጠማቸው?
ወጋኒ ደመትን ቀበሜ አውንዱቱ ደደማኒ ባሮቱም ሳፋስ ዴሚ
እሱ ከሄደ ወዲያ እነ ባሮቱም ሳም ሌሎቹም መጡ። የትግል ስራዎች እንዳይቆሙ መስራት ነበረብን። ይከታተሉን ነበር። ቄስም ጠርተው ፖለቲካው እየከፋ መሄዱንና እኛም እንደምንታሰር ነገሩን። ይዘው አሰሩን። 10 አመት ከሶስት ወር ነው ታሰርኩት።
ዶክተር ታደሰ ኤባ በ1979 እንዴት ድንበር ተሻግረው ሱዳን እንደገቡና ሱዳን ከነበሩት ታጋዮች ጋር እንዴት እንደተቀላቀሉ የተናገሩት ደግሞ የረጅም ጊዜ ጓደኛቸውና የትግል አጋራቸው አቶ ፍቃዱ ዋግጅራ ናቸው።
ናኖ ኩርሞ ኦጂዳብ ዴሜቱ ገነማገነመ ከየወረ
ወደ ኩምሩክ ስራ በሄደበት ጊዜ ከድንበር ጠባቂዎች ጋር ይሮጣል፣ ስፖርት ይሰራል። ከተላመዱና ትኩረታቸውን ከርሱ ላይ ሲያነሱ ወደ ሱዳን ተሻግሮ ለሱዳን ወታደሮች ኩምሩክ ላይ ጅሰተ ሳያሳድሩት ካርቱም አመጡት። ከዚያ በስራ ላይ ተሰማራ። የስራ ሰው ነው ነገር ያበዛም።
ዶክተር ታደሰ ኤባ በኦሮሞ ነጻነት ግንባር ውስጥ በማይከላይ ኮሚቴና በስራ አስፈጻሚ ኮሚቴ አባልነት በኢኮኖሚ ዘርፍ ኃላፊነትና በውጭ ግንኙነት ኃላፊነት መስራታቸው ነው የህይወት ታሪካቸው የሚገልጸው። ካርቱም በነበሩበት ጊዜ የጻፉት በኦሮሞ ህዝብ ታሪክ ላይ ያተኮረውና በ1980 ታትሞ የወጣው መጽሐፋቸው ዶክተር ታደሰ ካበረከቷቸው አስተዋጽኦዎች መካከል ከፍተኛው መሆኑን የተናገሩት አቶ አባጫላ ለታ ናቸው።
ቀን አከኒ ካርቱም ወይን ተርባተኝ ሰገል በሬስ
በ1979 ካርቱም እንደገባ መጽሐፍ ጀምሮ 1980 ገዳ ሜልባ የተሰኘውን መጽሐፍ አሳተመ። መጀመሪያ በእንግሊዝኛ ነው የጻፈው። ኦሮሚያ ኢንትሮዳክተሪ ይባላል። ከዚያ ነው ወደ አፋን ኦሮሞ የመለሰው። ያ መጽሐፍ ኦሮሞም ታሪኩን ጠንቅቆ እንዲያውቅ ለኦሮሞ ህዝብ ስለ ኦሮሞ እንዲረዳ ያደረገ ነው።
ዶክተር ታደሰ ከሰሩት ትልልቅ ስራዎች መካከል አንዱ ነው።
ዶክተር ታደሰ ኤባ ከሁለት አመታት በፊት በካንሰር መያዛቸው ተረጋግጦ በህክምና ሲረዱ ከቆዩ በኋላ እንደ ኢትዮጵያ አቆጣጠር ሚያዝያ 23 ቀን በተወለዱ በ79 አመታቸው እዚህ ዩናይትድ ስቴትስ በቨርጂኒያ ግዛት አሌክሳንድሪያ በሚገኘው ቤታቸው ውስጥ ከዚህ ዓለም በሞት ተለይቷል። የቀብራቸውም ስነ ስርዓት ወዳጅ ዘመዶቻቸውና የትግላጋሮቻቸው በተገኙበት በቨርጂኒያ ግዛት ፌርፋክስ መካነ መቃብር ግንቦት 1 ቀን 2014 ተፈጽሟል።
ለዛሬ ቅዳሜ ግንቦት 6 የተሰናዱት ክንብሮቻችን በዚህ ይጠናቀቃሉ። በመላ ባልደረቦቻችን ስም የምሰናበታችሁ ቆንጂት ታዬ ነኝ። ነገ በራዲዮ መስሄድ ቀጠሯችሁ ከኛ ጋር እንዲሆን ከወዲሁ እንጋብዛለን። በሰላም ደሩ።